የዜና መጽሔት
ወደ መጀመሪያው ዘገባችን ስናልፍ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን እየጎበኙ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሶማሊያውን ፕሬዝዳንት ዛሬ በጽፈት ቤታቸው ተቀብለው አነጋግረዋቸዋል። የሁለቱ ቀናት ጉብኝት የሁለቱን ሀገራት ግንኙነት በማጠናከርና በአካባቢው መረጋጋት ላይ እንደሚያተኩር የሶማሊያ ፕሬዝዳንታዊ ጽፈት ቤት በኤክስ ገጹ ባወጣው መግለጫ አስታውቋል። ስለ ሶማሊያው ፕሬዝዳንት የኢትዮጵያ ጉብኝት የአዲስ አበባውን ዘጋቢያችንን እስክንድር ፍሬውን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ። እስክንድር፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን እየጎበኙ ነው። ጉብኝቱ የሁለቱን ሀገራት ግንኙነት ማጠናከርና በአካባቢው መረጋጋት ላይ የሚያተኩር ነው ሲል የሶማሊያ ፕሬዝዳንታዊ ጽህፈት ቤት አስታውቋል። ከኢትዮጵያ በኩል ምን ተብሏል? ምን ተጨማሪ መረጃዎች አሉ?
የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ለስራ ጉብኝት አዲስ አበባ መግባታቸውን የእሳቸውን ጽህፈት ቤት አስታውቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም አሁን እኔና አንቺ ከመነጋገራችን ጥቂት ደቂቃዎች ቀደም ብሎ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ፕሬዝዳንቱን መቀበላቸውንና በሁለትዮሽና በአካባቢያዊ ጉዳዮች ላይ መነጋገራቸውን አስታውቀዋል። የሶማሊያው ፕሬዝዳንት ጽህፈት ቤትም ቀደም ሲል ባወጣው መግለጫ ሁለቱ መሪዎች በንግድ፣ በኢኮኖሚ ትብብር፣ በጸጥታና አካባቢ ሰላም ላይ ይወያያሉ ብለዋል። እንግዲህ እነዚህ ናቸው እስካሁን ጉብኝቱን አስመልክተው በሁለቱ ወገን የወጡ መግለጫዎች። ይሩት
እስክንድር፣ እንግዲህ ኢትዮጵያ ከሶማሊላንድ የባህር በር ለማግኘት ከዚህ ቀደም የተፈራረመችው የመግባቢያ ሰነድ ሶማሊያን አስቆጥቶ ነበረ። በኋላም በቱርክ ሸምጋይነት በተካሄደ ድርድር ውጥረቱ ረግቧል። በአሁኑ ጊዜ የሁለቱ ሀገራት ግንኙነት በምን ደረጃ ላይ ነው ያለው? እንዴት ነው የሚገለጸው?
ውዝግቡ የጀመረው ጠቅላይ ሚኒስትር አብይ አህመድ እና የዚያን ጊዜው የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዲ ኢትዮጵያ የባህር በር ልታገኝ የምትችልበትን የመግባቢያ ስምምነት ተሳስ 22 ቀን 2016 ዓ.ም በፈረንጆቹ አዲስ ዓመት ላይ ነው መፈራረማቸውን ተከትሎ ነው። ወደ አንድ ዓመት ለሚጠጋ ጊዜም እንግዲህ ውዝግቦች ነበሩ በሁለቱ መካከል። በፕሬዝዳንት ሬሲፕ ታይብ ኤርዶጋን ሸምጋይነት የተካሄደውን ሶስተኛ ዙር ድርድር ተከትሎ ግን የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዲፕሎማሲያዊ ውዝግባቸውን ለመፍታት በተሳስ 2017 መፈራረማቸው ይታወሳል። ከዛ በኋላ እንግዲህ ውዝግቡ ረግቧል። ነገር ግን የሁለቱ ሀገራት ግንኙነት አሁንም ገና ያልተቋጩ ጉዳዮች እንዳሉት ተንታኞች ይናገራሉ። ለምሳሌ ስምምነቱን ተከትሎ ሁለቱ ሀገራት ቴክኒካዊ ውይይት እንደሚጀምሩም ተገልጾ ነበር። ነገር ግን ያ ቴክኒካዊ ውይይት አሁን ምን ላይ እንደሚገኝም ግልጽ አይደለም። ከዛ በዘለለም እንግዲህ በአካባቢው ባሉ የተለያዩ ጉዳዮች ዙሪያም ገና በሁለቱ ሀገራት መካከል ጥርት ያለ ነገር እንደሌለ ነው ተንታኞች የሚገልጹት።
እስክንድር፣ እንደምንከታተለው የመካከለኛው ምስራቅ ሀገራት እንዲሁም ቱርክ ኢትዮጵያና ሶማሊያን ጨምሮ በአካባቢው ሀገራት የሚያደርጉት እንቅስቃሴ ከቀድሞ እየጨመረ ነው እና ይህ እንቅስቃሴ በአካባቢው ሀገራት ላይ ምን አይነት ተጽዕኖ እያሳደረ ነው? በዚህ ጉዳይ ላይ ተንታኞች ምን እያሉ ነው?
አንዱ በአካባቢው ሀገራት መካከል ባለው ግንኙነት ላይ አሉታዊ ተጽዕኖ ያሳድራል በሚል የጸጥታ ተንታኞች የሚያነሱት የመካከለኛው ምስራቅ ሀገራት በአካባቢው ተጽዕኖ ለመፍጠር ወይም ተጽዕኖአቸውን ለመጨመር የሚያደርጉት እንቅስቃሴ ነው። በሁለት ይከፍሉታል ተንታኞቹ ሂሩት። ለምሳሌ በአንድ ወገን ሶማሊያ፣ ሳውዲ አረቢያ እና ቱርክ ያሉበትን እንደዚሁም ግብፅንም ይጨምራሉ። በሌላ ወገን ደግሞ እንግዲህ እስራኤል፣ ሶማሌላንድ፣ ኢትዮጵያን በሌላ ወገን አድርገው በሁለት የተከፈለ ሁኔታ ወይም ቡድን መኖሩን ይገልጻሉ የጸጥታ ተንታኞቹ። እና ይህ አሰላለፍ በራሱ በሁለትዮሽ ግንኙነቶች ላይ ሶማሊያና ኢትዮጵያን ጨምሮ በሌሎቹ ሀገራት መካከል ባለው የሁለትዮሽ ግንኙነት ላይ የራሱ ተጽዕኖ እንደሚያደርግ ይናገራሉ። ለምሳሌ በቅርቡ ታስታውሽ እንደሆነ እስራኤል ለሶማሌላንድ እውቅና ሰጥታለች። የመጀመሪያ ሀገር ሆናለች እውቅና በመስጠት የሀገርነት እውቅና በመስጠት አምባሳደርም ሾማለች። በዚያ ምክንያት በሶማሊያ በኩል ከፍተኛ ቁጣ ተፈጥሯል። ይህ ቁጣ ተንታኞች እንደሚሉት እንግዲህ በእስራኤል ላይ ብቻ ያነጣጠረ ሳይሆን ምናልባትም ከእስራኤል ጋር የቀረበ ግንኙነት አላቸው ከሚባሉ ሀገሮች ጋር ሶማሊያ ያላትንም ግንኙነት ተጽዕኖ ሊያሳርፍ እንደሚችል ይናገራሉ። እና ከሁለትዮሽ ግንኙነታቸው በሀገራቱ መካከል ካለው አልፎ በመካከለኛው ምስራቅ ሀገራት ያላቸው ተጽዕኖም በግንኙነቱ ላይ የራሱ አሻራ እንዳለው ነው የጸጥታ ተንታኞች የሚገልጹት። ሂሩት፣
እስክንድር ፍሬው ከአዲስ አበባ አመሰግናለሁ።
በጣም አመሰግናለሁ ሂሩት።
በትግራይ ክልል አስገዳጅ የተባለው የወጣቶች አፈሳ መቀጠሉን ነዋሪዎች ተናግረዋል። የአውሮፓ ህብረት በክልሉ ያለውን ውጥረትና የወጣቶች የግዳጅ አፈሳን ተቃውሟል። በኢትዮጵያ ብሔራዊ ምርጫ ቦርድና በኢትዮጵያ ፌደራል መንግስት ህጋዊ እውቅና የሌላቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት ባለስልጣናት ግን አስገዳጅ የተባለውን የወጣቶች አፈሳ የተሳሳተ ፍረጃ በማለት ያጣጣሉት ነው። ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
በትግራይ ክልል የመቀሌ ከተማ ነዋሪ የሆነና የቀድሞ የትግራይ ኃይሎች ሰራዊት አባል የነበረው አስተያየት ሰጪ ወጣት እንደምለው እሱ ከዓመታት በፊት በጦርነት ወቅት ባስተናገደው ጉዳት ጦሩን ለቆ ቢወጣም በአስገዳጅነት ወደ ጦሩ አባልነት እንዲመለስ እየተገደደ ነው። ለደህንነቱ በመስጋት ስሙ እንዳይጠቀስ ጠይቆ አስተያየቱን የሰጠው የቀድሞ ተዋጊ ወጣት በሚሰራበት መስሪያ ቤትም ሆነ በሚኖርበት ቀበሌ በኩል በአስገዳጅነት ዳግም ጦሩን እንዲቀላቀል መጠየቁን አስታውቆ በመሸሽ ላይ እንዳለም ገልጿል።
በሁለቱም በቀበሌም በቢሮም ለመጠጠና ማስገዳጅ ግን እኔ አልከላከልም ብያል። ጉዳተኛ ነኝ፣ የጦርነት ጉዳተኛ ነኝ፣ መከላከል አልችልም ብያል። አይነ ስውርም ብትሆን ችግር የለውም ነው የሚሉ። በቃ ምን ያነጣጠሩት ተማሪዎች አሉ አይደለ? ከገጠር ነው የሚሰበስቡት። እነሱ ጋር ያነጣጠረ ምክንያቱም ማን ነው የሚላቸው የለ። ሁለተኛ ከዲኤፍ የነበረ ና በዲዲአር የተሰናበተ፣ ሁለተኛ ከሰራዊት ዝም ብሎ ራሱ የተወ ጦርነትም በመሀል ያቋረጠ ሰው እነዚህ ሰዎቹ ነውን አሳሳይ ተደረገ።
ወጣቱ እንደምለው በትግራይ ክልል አሁናዊው ሁኔታ አስጊና የጦርነት መከሰቱም አይቀሬ መስሏል።
ምንም በቃ አይቀሬ ነው፣ አይቀሬ ነው፣ ጦርነት አይቀሬ አይቀሬ ነው። ምክንያቱም እኔ እንደማይኮነ በፊት ፖዝ ነበረ፣ ምክንያታዊ ነበር። ወደ ትግሉ የገባንበት ምክንያታዊ ነበር። አሁን ግን ወጣቱም እየወጣ ነው ያለው በጣም በብዛት። አሁን አፈሳው ያለው ደግሞ መሀል ከተማ ላይ ምናምን አይደለም። አሁን ህጉን እያከረሩት መጥተዋል። ከሶስት ሰዓቱ ከአራት ሰዓት በኋላ መንቀሳቀስ ስንቀሳቀስ ከተገኘ ትያዛለ ምናምን ማለት ጀምረዋል። እንደዛ አይነት ህጎችን እያከረሩ ለአፈሳ እንዲመቻቸው ነገሮችን እያመቻቸው ነው ያሉት። አፍሰን የምታስገባው ሰው ውጤት የለውም። እኔ አይቼዋለሁ። ወጣቱ ራሱ አምኖበት ነው መቀላቀል ያለበት፣ ወደ እነሱ ሀሳብ መምጣት ያለበት እንጂ አፈሳ የሚሆን ነገር የለም። አንድ ኪሎ ሜትርም አትዋጋም በዚህ አይነት መንገድ። ፕላስ ደግሞ ወጣቱ አሁን ነፍሱን ማዳን ነው የሚፈልገው። ባለፈው ትውልድ የተጫወቱት ነገር ስለሚያውቅ መጫወቻ መሆን አይፈልግም። በብዙ አይነት መንገዶች እንደማየው ከሆነ ምንም ምንም የሚሳካላቸው ነገር የለም። ምክንያቱም ነገሮችን አበላሽተ እንደሆነ መጥፋት ካልሆነ በስተቀር የለም፣ አምኖ የገባ የለም።
ይህ በእንዲህ እንዳለ የአውሮፓ ህብረትን በትግራይ አሁናዊ ሁኔታ ስጋቱን እየገለጸ ነው። የአሜሪካ መንግስት ከዚህ ቀደም በትግራይ እየተጣሰ ነው ያለውን የፕሪቶሪያ የግጭት ማስቆም ስምምነት መጣሱ አሳስቦናል በማለት የክልሉ መስተዳድሮች ወደ ስምምነቱ መስመር እንዲመለሱ ሲል አሳስበዋልም። የህብረቱ የኢትዮጵያ ልዑክ በትግራይ ክልል እየተስተዋለ ነው ያለውን የፖለቲካና ጸጥታ ጉዳዮች ስጋትን በማስመልከት ባወጣው ይፋዊ መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓትና የኢትዮጵያ ፌዴራላዊ መንግስት ከአራት ዓመታት ግድም በፊት ወደ ፈረሙት የፕሪቶሪያ የግጭት ማቆም ስምምነት አተገባበር እንዲመለሱም አሳስበዋል። የህብረቱ ልዑክ በመግለጫው በሰሜን ኢትዮጵያ እየታየ ባለው ውጥረት ስጋት ገብቶናል ነው ያለው። ህብረቱ በትግራይ እየተመሰረተ ነው ያለው የትይዩ መንግስትም ግልጽ የፕሪቶሪያ ስምምነት ጥሰት ነው ሲል ተችቷልም። ከዚህ በፊትም አሜሪካ አውጥታ በነበረው ተመሳሳይ ይዘት ካለው መግለጫ ተከትሎ የወጣው ይህ የአውሮፓ ህብረት ማስጠንቀቂያው የጦርነት መሰናዶ በትግራይ ክልል ያለውን ሰብአዊ ቀውስ እንዳያባብሰው እጅጉን የሚያሰጋ ነው ይላል። አሜሪካም በቅርቡ በክልሉ ሰብአዊ መብቶችን የሚጥስ የተባለው ህግ መውጣቱና በክልሉ አስገዳጅ የጦርነት ምልመላ እንዲሁም ስጋቶች በማስመልከት ተቃውሞ ማሰማቷ ይታወሳል። በኢትዮጵያ ብሔራዊ ምርጫ ቦርድና በፌዴራሉ መንግስት እውቅና ያላገኘው የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን የሚቀርብባቸውን ሁሉንም ክሶች አስተባብለው ለዶይቼ ቬለ ምላሽ ሰጥተው ነበር።
ከህገ መንግስት ካስቀመጣቸው ውጭ የሆነ ህግ አላወጣንም። የወንጀል ህግም ይሁን የሀገራዊ ግዴታ ህግ በህግ የተቀመጠው የሚያስወጣ ነው ያወጣ ነው ነው ያለው። ይህን ለማሸማቀቅ ነው እንጂ በትግራይ ከጥንት ጀምሮ ጠላቶች አለን፣ የታገልን በክንዳችን የምንኖር ህዝብ ነኝ። በጣም ሰላም የምንፈልግ ግን ደግሞ ወረራ በተደጋጋሚ ወረራ የሚደርስብን ህዝቦች ነን። ያን ስናደርግ በግዴታ አንድም ቀን ተደርጎ አያውቅም። ዛትዋይ የትግራይ ተዋጊ ኃይል ፈቅዶ ወዶ ወደ ትግል ስለሚቀላቀል የማሸንፍና ጠላትን የሚያሸንፍበት ዋና ምክንያት ፈቅዶ ስለሚታገል ለመስዋዕት ዝግጅነት ሆኖ ስለሚታገል ነው ነው ያለው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በደቡብ አፍሪቃ በሺዎች የሚቆጠሩ ህገወጥ የሚባሉ ፍልሰተኞች አገሪቱን ለቀው እየወጡ ነው። የጸረ ፍልሰተኛ ቡድን ህገወጥ ለሚላቸው ስደተኞች ያስቀመጠው ቀነ ገደብ ነገ ይጠናቀቃል። በዚህ ምክንያትም በበርካታ የአገሪቱ ከተሞች ውጥረት መንገሱን ኢትዮጵያውያን ፍልሰተኞች ለዶይቼ ቬለ ተናግረዋል። የደቡብ አፍሪቃ መንግስት በበኩሉ ከህገወጥ ስደተኛ ተቃውሞ ጋር ተያይዞ አገሪቱን ለማወክ የሚሞክር ማንኛውም አካል የህግ እርምጃ እንደሚገጥመው ከወዲሁ አስጠንቅቋል። ሸዋንግዛ ወጋየው ዝርዝር ዘገባ አለው።
በደቡብ አፍሪካ ጸረ ፍልሰተኛ አቋም ያላቸው ቡድኖች በአገሪቱ የሚገኙ ህገወጥ ስደተኞች እስከ ነገ ማክሰኞ ሰኔ 30 ድረስ እንዲወጡ የሰጡት ቀነ ገደብ እያበቃ ይገኛል። በማስጠንቀቂያው ስጋት ያደረባቸው የተለያዩ አፍሪካ ሀገራት ስደተኞች ደቡብ አፍሪካን ለቀው በመውጣት ላይ ናቸው። በትናንትናው ዕለት ብቻ ከ15000 በላይ ፍልሰተኞች በአውቶቡስ ወደ የሀገራቸው ጉዞ ማድረጋቸው ነው ኢትዮጵያን ፍልሰተኞች ለዶቼ ቬለ የገለጹት።
ብዙ መኪና ቁጥር መቁጠር ማይችሉ ባሶች ተሰልፈው ነው ያለው እየወጡ ነው። ማላዊ፣ ሞዛምቢክ፣ ብሩንዲ፣ በክፍል ዚምባብዌ እንደዚህ አይነት አካባቢዎች እየወጡ ነው። በፍላጎት ነው እነሱ እየወጡ ያሉት፣ አልተገደዱ። ስለፈሩ ፈርቷሉ። ለዛ ነው
በደቡብ አፍሪካ ጸረ ፍልሰተኛ አቋም እያራመደ የሚገኘው 20 የሲቪል ማህበረሰብ ድርጅቶች ጥምረት የሆነውና ማርች ኤንድ ማርች የተባለው ቡድን ነው። ቡድኑ ህገወጥ ሲል የጠራቸው የተለያዩ የአፍሪካ ሀገራት ፍልሰተኞች አገሪቱን ለቀው ይውጡ በማለት ቀነ ገደብ አስቀምጧል። የቡድኑ አባላትና ደጋፊዎች ነገ ማክሰኞም በተለያዩ ከተሞች ይህንኑ የጸረ ፍልሰተኞች ተቃውሞ ለማድረግ ቀጠሮ ይዘዋል። ከተቃውሞ ሰልፉ አስቀድሞ ግን በአንዳንድ የአገሪቱ ግዛቶች ውጥረት የነገሰ ድባብ የተስተዋለ ሲሆን ፍልሰተኞች ላይም እስርና ወከባ እየተፈጸመ ይገኛል። በተለይ ኢስተርን ኬፕ በተባለ አካባቢ ትናንት እሁድ በርካታ ኢትዮጵያውያን ፍልሰተኞች በጅምላ መታሰራቸውን የዓይን እማኞች ተናግረዋል።
ትናንትና እያንዳንዱን ሱቅ እየገቡ ነው ያሉ። የፖሊስ ልብስ የለበሱም ያለበሱም ገብቶ ኢትዮጵያውያንን እያሰሩ ነው ያሉ። ትናንትና ቢያንስ ከ350 በላይ ታስሯል ትላንትና ብቻ ማለት ነው።
በደርባንና አካባቢው ግን እስካሁን ያጋጠመ ስርም ሆነ ዘረፋ ለመኖሩን የጠቀሰው አንድ ሌላ ኢትዮጵያዊ ደግሞ ነገር ግን የከተማዋ እንቅስቃሴ መገታቱን ተናግሯል።
ደርባን ላይ አሁን ምንም አይነት እንቅስቃሴ ሰው የለም። እኛ ከቤት አልወጣንም። በብዛት ስራም ሁሉ ዘግቶ ሰው ከቤት አልወጣም። ፈርቶ
ጸጥ ብሏል። ትላንት ማታ ጀምሮ ማለት ነው በጣም ጸጥ ብሏል። ኳይት ሆኗል። ውሃ ዳሮችም እንደ በፊቱ ቢዚ አይደሉም። የለም ምንም የለም። በጣም ኳይት።
አቶ ዮሐንስ ሀቢብ በጆሃንስበርግ እና አካባቢው የኢትዮጵያን ማህበረሰብ ፕሬዝዳንት ናቸው። የደቡብ አፍሪካ መንግስት የጸረ ፍልሰተኞች ተቃውሞ ምክንያት ሊደርስ የሚችለውን ጥቃት ለመቀልበስ በቂ ዝግጅት ማድረጉን የተናገሩት አቶ ዮሐንስ የጸረ ፍልሰተኛ ቡድን እንቅስቃሴም በተፈራው ልክ አይደለም ይላሉ።
በ30 ዴድላይን ብሎ ነው እነዚህ ማርች የሚባሉት የተነሱት። ያው ዛሬ ሰኞ ነው፣ ነገ ማክሰኞ ነው። እስከ ማክሰኞ ድረስ ሁሉንም እናወጣለን ብሎ ነው ሲናገሩ የነበሩት እና ነገሩ አልሆነም። መንግስት በደንብ ኢንተርፌር አድርገዋል፣ በቂ ኃይል አሰማርተዋል። እንደውም ለዚህ ፐርፐዝ መንግስት ወደ 600 ሚሊዮን ራንድ ባጀት ነው የመጣው ለዚህ ጉዳይ ብቻ፣ ይሄን ለማስቆም ብቻ። እና ስለዚህ በቂ የፖሊስ በቂ ካስፈለገም አርሚ ጭምር ፕራይቬት ሴኩሪቲ ካምፓኒዎች ሳይቀሩ ሁሉም ሞቢላይዝ ተደርጎ ሬዲ ናቸው።
አሁን ላይ በተለያዩ ከተሞች ከሚገኙ የኢትዮጵያውያን ማህበረሰብ ተወካዮች ጋር የመረጃ ልውውጥ እየተደረገ እንደሚገኝ የተናገሩት አቶ ዮሐንስ ኢትዮጵያውያን ፍልሰተኞች ማድረግ አለባቸው ያሉትንም ጠቅሰዋል።
ይሄ ችግር የሚታይ አካባቢ ሆትስፖት አካባቢ መንግስት በደንብ ተዘጋጅቷል። ነገር ግን ይህን አጋጣሚ የሚጠቀሙ ዘራፊዎች አካባቢ ላይ ያሉ ያንን ሊጠቀሙ ስለሚችሉ ከፍተኛ ጥንቃቄ ማድረግና ኢንፎርሜሽን በደንብ አድርጎ መቀያየር ነው። ጥሩ ግሩፖች ስላሉ ዋትሳፕ ግሩፖች በየአካባቢ ስላሉ ይሄንን ትንሽ ነገር ከታየ በግሩፖች ሼር ማድረግ ነው። እነዚህን ነገሮች ማስተላለፍ ነው። ሌላው ሱቃቸውን በደንብ አድርጎ በማታም ቢሆን ጥንቃቄ ማድረግ ነው። ነገ እስከሚያልፍ ድረስ ያን ቢያደርጉ መልዕክቴን አስተላልፋለሁ። ከፍተኛ ጥንቃቄ እንዲያደርግ
በደቡብ አፍሪካ የጸረ ስደተኛ ቡድን ያቀ ደውን የተቃውሞ ሰልፍ በተያዘው ቀን እንደሚያከናውን ከቡድኑ አመራር አንዷና የቀድሞ ቡማ ኤፍኤም ጋዜጠኛ የሆነችው ጃሲንታ ንጎምቤዚ አስታውቃለች። የደቡብ አፍሪካ መንግስት በበኩሉ የህዝብን ደህንነት የሚያውኩ ማንኛውንም ድርጊቶች እንደማይታገስ ከወዲሁ አስጠንቅቋል። በተለይም የአገሪቱ ፕሬዝዳንት ሲሪያል ራማፎዛም ከህገወጥ ስደተኞች ተቃውሞ ጋር ተያይዞ ሁከት ለመፍጠር የሚሞክር ማንኛውም አካል የህግ እርምጃ እንደሚገጥመው ከቀናት በፊት ባደረጉት ንግግር ማሳሰባቸው ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
የምትከታተሉት ከዶቼ ቬለ የሚተላለፍላችሁን የዜና መጽሔት ዝግጅታችንን ነው። አሁን የመጨረሻው ዘገባችን ላይ ደርሰናል። ዩናይትድ ስቴትስ የሱዳንን ጦርነት በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ ማዕቀብ መጣሏን ሰሞኑን አስታውቃለች። ዶቼ ቬለ ያነጋገራቸው የጸጥታ ጉዳይ ተመራማሪ ግን ዩናይትድ ስቴትስ ራስዋም ጦርነቱን ለመሸምገል እየሰራች ያለችው ተፋላሚዎቹን በመደገፍ ከሚከሰሱ ሀገራት ጋር መሆኑን ጠቅሰዋል። ባጭር አገላለጽ ኩአድ በመባል የሚታወቁትና የሱዳንን ግጭት ለመፍታት የተሰባሰቡት ዩናይትድ ስቴትስ፣ ዩናይትድ አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ ያተኮሩትም በራሳቸው ጉዳይ ላይ ነው በማለት ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ከተጀመረ ከሶስት ዓመታት በላይ ያስቆጠረው የሱዳን እርስ በርስ ጦርነት አሁንም አሳሳቢ እንደሆነ ቀጥሏል። ዩናይትድ ስቴትስም ይህንኑ ግጭት በማነሳሳት የሰላም ጥረቶችን በማደናቀፍና ጦርነቱን በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ እገዳ መጣሏን ሰሞኑን አስታውቃለች። በዋሽንግተን የወጣው መግለጫ እነዚህ አካላት የጦር መሳሪያዎችንና የውጭ ሀገራት ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይልና ለሱዳን ጦር ኃይል ያቀርባሉ ብሏል። እነሱ የሚያደርጉት ድጋፍም ጦርነቱ እንዲራዘም አድርጓል በማለት አክሏል። በጀርመን የዓለም አቀፍና የአካባቢ ጥናት ተቋም ተመራማሪ የሆኑት ሀገር አሊ ለዶቼ ቬለ እንደገለጹት ማዕቀቡ የተጣለው ለሁለቱም ተፋላሚ ወገኖች ድጋፍ በሚያደርጉት ተቋማት ላይ ነው።
They are actually transnational entities, many of them based in Sudan but operating.
በተለያዩ ሀገራት የሚሰሩ ተቋማት ናቸው። አብዛኛዎቹ መሰረታቸውን በሱዳን ያደረጉ ነገር ግን ኢራን፣ ፓናማና ኮሎምቢያን ጨምሮ በተለያዩ ሀገራት የሚሰሩ ናቸው። ማዕቀብ ከተጣለባቸው አንዱ የኃይል አምራችና አቅራቢ ኩባንያ ነው። አንደኛው ደግሞ የመሳሪያ አምራች ነው። ሌላው የኮሎምቢያ ኩባንያ ደግሞ የግል የመሳሪያ አምራች ኩባንያ ነው። እናም በመሰረቱ የተለያዩ ቀጥተኛ የመሳሪያ አቅራቢዎች የተካተቱበት ዝርዝር ነው።
It's a basically mix of direct military supplies.
ማዕቀብ የተጣለበት የኃይል ኩባንያ የሱዳን ጦር ኃይል የሚጠቀምባቸውን ፈንጂዎች የሚያመርት መሆኑን፣ የኮሎምቢያው መሳሪያ አምራች ኩባንያ ደግሞ የኮሎምቢያ ቀጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል የሚያቀርብ መሆኑንም ተመራማሪዋ ገልጸዋል። በሱዳን ላለው የእርስ በርስ ጦርነት መባባስና በፍጥነት አለመቋጨት አንዱ ምክንያት የተለያዩ ሀገራት ለሁለቱም ተፋላሚ ወገኖች የሚያደርጉት ድጋፍ መሆኑን ተንታኞች ይናገራሉ። ዩናይትድ ስቴትስ ማዕቀብ መጣሏን ያስታወቀችውም ለሁለቱም ተፋላሚ ወገኖች ድጋፍ ያደርጋሉ ባለቻቸው ግለሰቦችና አካላት ላይ ነው። ዋሽንግተን ራሷም የሱዳንን ጦርነት ለመፍታትና ለመሸምገል እየሰራች ያለችው ግን ተፋላሚዎቹን በመደገፍ ከሚከሰሱት ሀገራት ጋር ነው። ከዩናይትድ ስቴትስ ጋር በመሆን የሰላም ውይይቶችን ለማመቻቸት የሚሰሩትና ባጭሩ ኩአድ በመባል የሚታወቁት እነዚህ ሀገራት ሳውዲ አረቢያ፣ ዩናይትድ አረብ ኤምሬቶችና ግብጽ ናቸው። ሳውዲ አረቢያና ግብጽ በጀነራል አብዱልፈታህ አልቡርሃን የሚመራውን የሱዳን ጦር ኃይል፣ ዩናይትድ አረብ ኤምሬቶች ደግሞ በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ኃይል በመደገፍ ጦርነቱን እያባባሱ ነው በሚል ይወቀሳሉ። ዩናይትድ ስቴትስ ግን ኩአድ በሚባለው ቡድን ስር በአሸማጋይነት እየሰራች ያለችው ከነዚህ ሀገራት ጋር ነው። ተመራማሪዋ እንደሚሉት ለዚህ ምክንያቱ ከሀገራቱ ጋር ያላት የሁለትዮሽ ግንኙነት ነው።
Given that these countries are perceived to be involved in Sudan by supporting the warring sides, why is the United States placing trust in them?
እነዚህ ሀገራት ተፋላሚዎቹን ወገኖች በመደገፍ በሱዳን ጦርነት ተሳታፊ እንደሆኑ ከመታሰባቸው አንጻር እንዴት ዩናይትድ ስቴትስ እምነቷን በእነሱ ላይ ጣለች የሚለው ጥያቄ በጣም የሚያነጋግርና ጠቃሚ ጥያቄ ነው። ምክንያቱም አሁን ባለው ሁኔታ ሱዳን ስለ ጉዳዩዋ ውይይት የሚደረግላት ከመሆን ይልቅ በኩአድ አባል ሀገራት መካከል ግንኙነቶችን ለማጠናከር፣ ተጨማሪ ስምምነቶችን ለመፈረምና የሁለትዮሽ ግንኙነቶችን ለማሻሻል መጠቀሚያ እየሆነች ነው።
rather than it being negotiated for the sake of itself.
የዚህ ምክንያቱ ደግሞ የዋሽንግተን አስተዳደር የሚከተለው ፖሊሲ መሆኑን አመልክተዋል።
The Trump administration has a keen interest in expanding its bilateral relations, especially in the
የትራምፕ አስተዳደር በተለይ ከቴክኖሎጂና የሰው ሰራሽ አስተውሎት ዘርፍ አንጻር ከዩናይትድ አረብ ኤምሬቶችና ከሳውዲ አረቢያ ጋር ግንኙነቱን የማስፋት ጠንካራ ፍላጎት አለው። በትራምፕና በመሐመድ ቢን ሳልማን መካከል ያለው ግንኙነት ጠንካራ ነው። እና ከነዚህ ሀገራት ጋር ለመገናኘትና ግንኙነትን ለማጠናከር ሱዳን ጥሩ ሰበብ ወይም ምክንያት ሆናለች።
Sudan is a good excuse or reason to get together with these countries and build on those relations.
በሱዳን እርስ በርስ ጦርነት ውስጥ የጀነራል አልቡርሃንን ጦር በመደገፍ እንደምትሳተፍ ከምትወቀሰው ግብጽ ጋር ያለው ሁኔታም ተመሳሳይ መሆኑን አስረድተዋል።
It's similar a little with Egypt, of course, Egypt being a strategic partner.
ከግብጽ ጋርም ሁኔታው ተመሳሳይ ነው። ግብጽ ለእስራኤልና ለጋዛ ካላት ቅርበት አንጻር ስልታዊ ጋር በመሆኑ ምክንያት ለሊቢያም ቅርብ ናት እና ዩናይትድ ስቴትስ ጥሩ ግንኙነቷን ማስጠበቅ የምትፈልግበት መካከለኛ ኃያል ሀገር ናት። ስለዚህ የሀገራቱ ግንኙነት ሁሉንም ነገር ያካተተ ነው ከሱዳን ጉዳይ በስተቀር። ስለሆነም ሱዳን የነሱ መገናኛ መሳሪያ ናት። ይህ አካሄድ ደግሞ በባይደን አስተዳደር ወቅትም የተመለከትነው ነው።
So Sudan is a vehicle and it's a pattern that we've also seen in the Biden administration.
የተባበሩት መንግስታት ድርጅት የሱዳን ጉዳይ ልዩ መልእክተኛ ፔክ ሃቪስቶ ሰሞኑን ኒውዮርክ ውስጥ ለጋዜጠኞች ሲናገሩ ዓለም አቀፉ ተቋም በኩዋድ አባል ሀገራት የሚደረገውን የማደራደር ጥረት እንደሚደግፍ ገልጸዋል። ምኞታችን ኩዋድ በሰብአዊነት ላይ የተመሰረተ የተኩስ አቁም እንዲኖር ለማድረግ የያዘውን ጥረት እንደሚገፋበት ነው ብለዋል። የተኩስ አቁም መኖር ከሲቪሉ ማህበረሰብ አንጻር ላለው ሁኔታ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
አድማጮች፣ በዚሁ የእስክንድር ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል።